ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ዝግጅታችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። በከመጻፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 21 እና የመጨረሻውን እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ አገዛዝ ያወጣውን ያስቸኳይ ጊዜ አዋጅ ውድቅ በማድረግ በተለያዩ ቦታዎች እየተካሄዱ ያሉት የሙት ከተማ አድማዎች በዛሬው ዕለት የቀጠሉ መሆናቸው ታውቋል። በጎንደር ከተማ አድማው ለሁለተኛ ቀን ቀጥሎ የዋለ ሲሆን ሱቆች፣ ትምህርት ቤቶች ዝግ መሆናቸው፣ የትራንስፖርት አገልግሎት መቋረጣቸው የተገኘው መረጃ ይገልጻል። ሰኞ የካቲት 12 ቀን ኮሎኔል ደመቀ ዘውዱ ከስር ሲፈቱ ቁጥሩ እጅግ በርካታ የሆነ ህዝብ የደስታ አቀባበል ያደረገላቸው ሲሆን የወያኔ ጸጥታ ኃይሎች የተሰበሰበውን ህዝብ ለመበተን በወሰዱት እርምጃ የተወሰኑ ሰዎች ተጎድተው በአምቡላንስ ወደ ሆስፒታል የተወሰዱ መሆናቸው ተነግሯል። ለሶስት ቀናት የተጠራው የሙት ከተማ ጥሪ በርካታ ከተሞች እንደሚቀጥም ተገምቷል። አመጽ የወልቃይትን ህዝብ ጎንደሬነትና የወልቃይት መሬትን የማስመለስ እንቅስቃሴ በጎንደሩ የሙት ከተማ አመጽ ከሚነሱ ጥያቄዎች አንዱ እንደሆነ መረዳት ተችሏል። በሌላ በኩል ከአንድ አመት በላይ በስር ታግታ ስትሰቃይ የነበረችው ታጋዋ ንግስት ይርጋ ማክሰኞ የካቲት 13 ቀን ተፈታለች። በቃሊቲ እስር ቤት ቤተዘመድና በርካታ ህዝብ የደስታ አቀባበል አድርገውላታል። የወልቂጤ ህዝብ የሥራና የመጓጓዣ አገልግሎቶችን ሙሉ በሙሉ በመዝጋትና የማንኛውንም የሥራ አገልግሎት በማቋረጥ በዘረኛው የወያኔ አገዛዝ እየተፈጸመበት ያለውን በደል በመቃወምና በሺዎች የሚቆጠሩ ወጣቶች ተምረው በሥራ መሰማራት እንዳይችሉ መደረጋቸውን በመቃወም ለስድስት ቀናት ያካሄደው አመጽ በአገር ሽማግሌዎች አማካይነት ጊዜያዊ መፍትሄ ማግኘት መቻሉን ተረድተናል። ከአገር ሽማግሌዎቹ ጋር ለድርድር የተቀመጡት የወልቂጤ ከተማንና የዙሪያውን ህዝባዊ እንቅስቃሴ ያስተባበረው ቡድን ተወካዮች ከድርድር በፊት የታሰሩት እንዲፈቱ የሚል ብርቱ አቋም በመያዛቸው ሰሞኑን ታስረው ከነበሩት መሃል ቁጥራቸው ከ20 እስከ 30 የሚጠጉ መለቀቃቸው ታውቋል። ይህ ከአገር ሽማግሌዎች ጋር የሚካሄደው ድርድር የካቲት 13 ቀን ቀጥሎ የዋለ ሲሆን በተደረገው ውይይት ላይ የወልቂጤ ወጣቶችን ደም ማፍሰስ፣ ግድያ የፈጸሙትና በርካታ ወጣቶችን ያቆሰሉት የአርመኒው አጋዚ ጦር አባላትና አዛዦች ለፍርድ እንዲቀርቡ በሚል ሐሳብ መነሳቱን ከስፍራው የደረሰ መረጃ ያስረዳል። የካቲት 12 አመሻሹ ላይ የአገር ሽማግሌዎች በወልቂጤ የተካሄደው ህዝባዊ አመጽ በማስተባበርና በመሳተፍ ከፍ ያለ ድርሻ ያላቸውን በየቦታው እየዞሩ ማነጋገር መጀመራቸው ታውቋል። የወልቂጤ ህዝባዊ አመጽ ለጊዜው ገታ እንዲል የተደረገ ቢሆን በወልቂጤ ህዝብ ስም በእርዳታ ለሆስፒታል ግንባታ የተገኘው ገንዘብ ምላሽ አግኝቶ የሆስፒታሉ ግንባታ በተጨባጭ እስካልተጀመረ ድረስ አመጹ እንደሚቀጥል ከህዝባዊ አመጹ አስተባባሪ ኃይል የተገኘው መረጃ ያስረዳል። ባለፈው ሳምንት መጨረሻ ላይ የወያኔ ያወጣውን አስቸኳይ ጊዜ አዋጅ አስመልክቶ የአውሮፓ ህብረትና ሌሎች የአውሮፓ ሀገሮች ጥንቃቄ የተሞላበት መግለጫዎች ማውጣታቸው ታውቋል። ሰኞ የካቲት 12 ቀን በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ባወጣው መግለጫ በኢትዮጵያ ተከስቶ ያለውን ከፍተኛ የሆነ የፖለቲካ ችግር ለማስወገድ የወያኔ አገዛዝ ከሚመለከታቸው ክፍሎች ጋር ሁለገብ ውይይት እንዲጀምርም ጥሪ አድርጓል። መግለጫው በአስቸኳይ ጊዜ አዋጁ ላይ ተቃውሞ ባያሰማም አዋጁ አድማሱ ጠባብ እንዲሆንና የዜጎች ሰብአዊ መብቶች እንዳይረገጡ አሳስቧል። የእንግሊዝ መንግስት የአፍሪካ ጉዳይ ሚኒስትርም በትናንትና በሰጡት መግለጫ በኢትዮጵያ አስቸኳይ ጊዜ አዋጅ መታወጁ ያሳሰባቸው መሆኑን ገልጸው የአዋጁ መታወጅ የዓለም አቀፍ ህብረተሰብንና እንዲሁም የኢንዱስትሪ ኢንቨስተሮችን ሊያደናግጥና ሊያሸሽ ይችላል ብለዋል። በማከልም በአዋጁ መሰረት የታቀዱት የለውጥ ተግባራት እንደማይደነቅፉ ያላቸውን ተስፋ ገልጸዋል። የጀርመን ውጭ ጉዳይ ሚኒስትር ቢሮም በዛሬው ቀን ማለትም የካቲት 13 ቀን ይፋ ባደረገው መግለጫ በኢትዮጵያ ያለው የፖለቲካ ሁኔታ የሚያሳስበው መሆኑን ገልጾ የአስቸኳይ ጊዜ አዋጁ የህዝብን መብቶች በከፍተኛ ደረጃ የሚገድብ ስለሆነ አፈጻጸሙ ላይ ጥንቃቄ የተሞላበት እርምጃ ይወሰዳል የሚል ተስፋ እንዳለው ገልጿል። እስረኞች መፈታታቸው መልካም እርምጃ መሆኑን ጠቅሶ መፍትሄው ከሁሉም ተቃዋሚዎች ጋር ድርድር ማድረግ መሆኑን አስምሮበታል። በምስራቅ ኮንጎ በመትገኘው ሙሽኪር በመትባል መንደር ውስጥ ሁለት በፈረንሳይ የርዳታ ድርጅት ውስጥ የሚሰሩ የርዳታ ሰራተኞች በታጠቁ ሰዎች መገደላቸውንና ሶስተኛው ታፍኖ የተወሰደ መሆኑን ያካባቢ ባለስልጣኖች አስተውቀዋል። መንደሪቱ የምትገኘው በኮንጎ ሰሜናዊ ግዛት ሲሆን የተገደሉት ሁለት ሰዎችና ታፍኖ የተወሰደው ሁሉም የኮንጎ ተወላጅ መሆናቸው ታውቋል። የተባበሩት መንግስታት ድርጅት የርዳታ ተቋም በምስራቅ ኮንጎ የጸጥታ ሁኔታ በመባባሱ ምክንያት የርዳታ ተግባርን ማከናወን ያልቻለ መሆኑን ገልጿል። ለድርጅቱ እስካሁን ኃላፊነት የወሰደ ክፍል ባይኖርም በአካባቢው ማይ የተባለው አማጺ ሚሊሻ ኃይል የሚንቀሳቀስበት መሆኑ ድርጅቱን የፈጸመው ይሁ ቡድን ሳይሆን አይቀርም የሚል ግምት ተወስዷል። ለዛሬ ያለ ዜና በዚሁ ተጠናቀቀ።
እንባይ ኮለልበ የናቴ ጡጧ ደርቆ በገረቷ ላይ ተጣብቆ ታናሽ ወንድሜ ቆጭቶ ይጠባ አፉ ከፍቶ እንዴት ተሰቦ ምን ወጥቶ አባቴም ኮርምት ብሎ ተቀምጦ በመከራና በችግር ገብቶ የልጆቹ መገደል መባረሩ ከስራ እሱን እያሰበ ብቻውን እያወራ የሚበላ የለ የሚቀመስ ሁላችንም እንባ ማፍሰስ ወደ ጎረቤቱ ልቀላውን ብሄድ ጭስም አይጭስ እሳትም አይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። Balingedi Mbae Mbae Kolelela Yani jinnatin kunshashara Tinli gorfona Lerahab Lebird yagalit onyen Lelimana Lagodana yamek onyen የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራርጋቸው። እምባዬ ኮለል በል ከድንጋይ ቃፈር ያጋጨ ታምራቱ ያሳየኝ አስፋ በል እንግዲህ እምባዬ ኮለል በል
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 21 የመጨረሻው ክፍል ምዕራፍ 17 ጋቢና ዋራንት ከትንሣኤ በተለየው በማግስቱ ቀሪ ጓደኞቻችንን እናገኘዋቸው ቃለ መጠይቁ እዚያው ላይ እንዲያበቃ ተስማማን። ያን ውሳኔ ይዤ ትንሣኤ ጋር ሄድኩ። ሌላ የሚነግረኝ ነገር አለመኖሩን ካረጋገጥኩ በኋላ እንዴት እንደተፈታ እንዲነግረኝና ታሪኩን እንዲያጠናቅቅ ነገርኩት። ጎሽ ተገላገልኳልና እንዲህ አወጋኝ። ከዚያ በፊት ስለሆነ አንድ አጋጣሚ ላጫውትህ። እናቴ የማርያም ማህበር ነበራት። ከእህቶቿና ከቅርብ ዘመዶቿ ጋር የነበራት ረጅም እድሜ ያሳለፈ ማህበር ነው። አብዛኞቹ አባላት ከዚህ ዓለም በሞት ቢለዩም አሁንም አለ። በ1977 ዓመተ ምህረት እዛው እስር ቤት ሆኜ ቴዲ ወንድሜ ስንቅ ይዞልኝ ሲመጣ ማህበር ውስጥ ስለተፈጸመ አንድ አጋጣሚ እየሳቀ አጫወተኝ። በዚያው ዓመት የማህበሩ ተራ አንድ ዘመዳችን ቤት ነበር። ተበልቶ ከተጠጣ በኋላ የጽዋው ተራ የደረሳት ዘመዳችን ልጇን ወደ ውጭ አገር ለመላክ ታስብ ነበር አሉ። ስለዚህ ለማህበሩ አባላት የልጇ ጉዳይ እንዲሳካ ለማርያም ስለት ተሳሉልኝ ትላቸዋለች። ሁሉም በየተራ እየተነሳ ስለቱን ተሳለ። የእናቴ ተራ ሲደርስ ከተቀመጠችበት ተነስታ አልሳልም ትላለች። ሁሉም ደንግጦ ምን ሆንሽ ሲሏት የኔ ልጅ እስር ቤት እየማቀቀ ልጅሽን ያስፈታልሽ ብላችሁ ሳትሳሉልኝ ውጭ አገር ለሚሄድ ልጅ ተሳላላችሁ፣ እኔ በበኩሌ አልሳልም ትላለች። ማህበርተኛው ሁሉ ክዋለ። ቤቱም በጸጥታ ተዋጠ። ከነበሩበት የድንጋጤ ስሜት ሲወጡ ያለምንም ማቅማማት ለዘመዳችን ልጅ ሳይሆን ከከሴ በረሃ መውጣት ላለበት ለኔ ተሳሉልኝ። እኔም ፈታ ከሆነ በሚቀጥለው የጽዋ ዝክር ስለታቸውን ሊያስገቡ እያንዳንዳቸውን ተሳሉ። እናቴም ድል በድል ሆና ቤቷ ገባች። የእናቴ ነገር ሲገርመኝ ከረመ። ከስለቱ በኋላ ስለሚመጣው ውጤት ቁብም አልሰጠሁት። እናቴን እንዴት እንዳሰቃየኋት እያሰብኩ ብዙ ምቾት ሳይሰማኝ ሰነበትኩ። ማስተማር እንኳ አስጠልቶኝ ነበር። ጥቂት ሳምንታት አለፈ። አንድ ቀን የአክስቴ ልጆች ቆንጅትና መሰረት ሊጠይቁኝ መጡ። ትንሽ ካጫወቱኝ በኋላ አባታቸው የታሰርክበትን ምክንያት በዝርዝር ጽፈህ ላክልኝ ብሎሃል አሉኝ። ከሽክፈተው ባለስልጣን አልነበረም፣ የትምህርት ሚኒስቴር ሰራተኛ ነው። እንዲያውም ደርግን ከሚጠሉ ሰዎች አንዱ ነበር። የጉዳዩን ዝርዝር የፈለገው ምናልባት አንድ የሚያውቀው ባለስልጣን ካለ ሊጠይቅልኝ ይሆናል ብዬ ነው ያሰብኩት። እኔን ለመርዳት ከፈለገ ነፍስ ያላቸው የደርግ ሰዎችን ማወቅ ግድ ይለዋል። እኔ የፖለቲካ እስረኛ ነኝ፣ ያውም ኢህአፓ እና የሌለብኝን የመፈታት ሐሳብ ሳልፈልገው አሳሰበኝ። ልክ እንደተባልኩት በሚቀጥለው ሳምንት ማስታወሻ ጽፌ ላኩለት። የጽሑፉ ዋና ሐሳብ መቼና እንዴት እንደታሰርኩ፣ መቼና እንዴት እንደተፈታሁ ለመርማሪው በነገርኩት መሰረት የአባ ውስጥ የነበረኝን ደረጃ፣ ሁለት ጊዜም ስታሰር ጉዳይን የያዙትን የመርማሪዎች ስም በመጥቀስ ነበር በጥንቃቄና በዝርዝር የጻፍኩት። አርፌ የታሰርኩት ሰው ልፈታ ይሆን ማለት ጀመርኩ። በዚያው ዓመት 10 እና 15 የኛ ልጆች በተደጋጋሚ መፍታት ጀምረው ነበር። በዚያ መሰረት ከኔ በላይ የነበሩ ጥቂት ልጆች በአንድ ወቅት ጸሐፊያችን የነበረውን ጨምሮ ቀድመውኝ ተፈተዋል። ያም ሆኖ በኢህአፓ መዋቅር ከኔ በታች የነበሩ በርካታ ልጆች አልተፈቱም። درگ منن فتو منن اندم یاسکر منم عینت کمری لوم اینن اینه بی چاسالون هلوم اسرنیا بدم بیاو کال اینه راسین تمنم گرالا بودد درم لجوشی فتو من درنجا اندن برو لماوکن کال مکرم اندن رو چون دیاوم یکر پگوهدن یو چه چمر اصر ناسرام مستامت تفردو باد چال نم فتالو سایهون بیان سلکن دن نسوی فرد بینیالنجی የፍቺን ጉዳይ ኮዴ ገብቶ አያውቅም እንዲያውም መቼም ደርግን አላምንም አይደል አጭበርብሬ ስለተፈታው በበቀል ሊገልዱኝ ይችላሉ የሚል ሐሳብ አንዳንዴ ብልጭ ይልብኝ ነበር አንድ ቀን መስከረም 13 ቀን 1977 ዓመተ ምህረት በራችን ደጃፍ ድንጋይ ላይ ቁጭ ብዬ ወጣጥባለሁ ግቢው በተነጻጻሪነት ረጭ ብሏል ጊዜ የፍችስም የሚጠራ ልጅ ቀጠሮ ግቢ መሃል ላይ ሲቆም አየሁት የተፈቾችን ስም ለመጥራት እንደመጣው ያለው ያዘውን ወረቀት ብብቱ ስር ከተተና አንድ ያጨበጨበ ከቤት ውጭ የነበረ ሰው ሁሉ አትኩሮቱን ወደሱ ማጥረቁን ሲረዳ ፊቱን ወደ ሁለተኛ ቤት አዞሮ ለመጥራት ተዘጋጀ እኔም ከወጣጣባዬ ቀና ብዬ አየሁት ንጉሴ ተሾመ የመጀመሪያው ልጅ ስም ነበር አለማየው ጻሃዬ አውቀዋለሁ አልአዛር ሀብቶም ልቤ ተከካለ ወደኛዬ ነው አጽባሃ ገብረ ኢየሱስ ያንተ ያለ አንድ ከፈልነል ኢሳይያስ ከበደ የማውቃቸውን ብቻ ነው እንደሚጠሩት እሸቱ ገብረ መስቀል በለው አውቀዋለሁ ክፍሌ ተክለ ወልድ እንዴ ነው እንጂ ግርማ ዘውዴ ዋና ወዳጄ ዮሐንስ ስዩም ወዴ ጠጋጠጋ ግዛው ክብረት የምድሬ አባስም ቀጠለ 11ኛ ስም ሲጠራ ከተቀመጥኩበት ተነሳው የራሴ ስም አልመስልህ አለኝ ከዚያ በኋላ የተጠሩትን ልጆች ስም እሰማለሁ እንጂ ማን ምን እንደሆነ የትኛው ክፍል እንዳለም አላውቅም ለማ በሽር ይልማ አስፋው ይስማው መብራቱ ደረጃ ያዘው ዓለሙ ተሰማ ከበደ ወርቆ ሚስባህ መሐመድ ሁላችሁም ጋቢና ዋራንት ተቆንቁበት ሳልንቀሳቀስ እጄ በባቄላ ክክ እንደ ተጨማለቀ ጥቂት ቆየው ይንቀውት ድንገት ዲበጓደኛዬ መጥቶ ሲያቅፈኝ ነው ከዚያ የሚያውቀኝ ሁሉ እየመጣ ይጨብጠኛል ያቅፈኛል በቃ በቃ ልብሱን ይቀይርበት በማለት ጭምቱ ጓደኛዬ እስክንድር አስለቀቀኝ ወደ ቤት ገባሁና ለመጨረሻ ጊዜ ከላይ ላይ የማይወልቀውን ከጋራሽ ሰራተኞች ላይ የገዛውትን ያንን ጥቁር ሰማያዊ ቱታና የ75 ሳንቲም በረባሶ ጫማ አውልቄ ቃልኩት የራሴን ሸሚዝና ሱሪ ለብሼ የማን እንደሆን ያላወቅኩትን አሮጌ ነጠላ ጫማ አድርጌ ወደ ተጠራውበት አስተዳደር ቢሮ ሄድኩ። የተጠራነውን የአፖች በሙሉ በመኪና አሳፍረው እዛው የገሃነም ስፍራ ማዕከላዊ ወሰዱን። ወዲያው በምህረት እንደ ተፈታን የሚገልጽ ቁራጭ ወረቀት ሰጥተውን ውጡ አሉን። ለሁለተኛ ጊዜ ታሰርኩት 5 ዓመት ከ11 ወር የቀድሞው አንድ አመት ሲደመር በስድስት አመት ከ11 ወር እዳይን ጨረስኩ። የሚገርም ነው። ማን አስፈታኝ ብለህ ነው የምታስበው? ማርያም ያክስትባል ወይስ በደርግ ቀመር ተራደርሶህ? ምን ለማለት ነው? አሁን ይሄ ጠፍቶ ነው? በእናቴ ልመና ያስፈታችኝ ማርያም ነች። ምን ተዋል ከትብዬ የሳቁ ልክነህ እነሱ ናቸው አልኩትና በሐሳብ ተዋጥኩ ትንሳኤም እንዲሁ ከሐሳባችን ስንነቃ እንዳታስቅብኛልና እንዲህ አለኝ አብዛኛው ታሪኬ እንደኔ የበታች አካል ከነበሩት ከሞቱትም ሆነ በሕይወት ከተረፉት ልጆች ጋር በጣም ይመሳሰላል ይህንን ታሪክ ስነግርህ ከያፓ የወጣት ክንፍ ጋር በተለይም በተወሰነ አካባቢ የተፈጸመውን ነው አማራጭ ስለሌለኝ ያን ውስብስብ የወጣት ክንፉን እንቅስቃሴ እንኳን እኔ እላይ የነበሩት እንኳን አንድ ሁለቱ መከሩት እንጂ አሟልተው አልጻፉትም። የኢህአፓ የወጣት ክንፍ መዋቅር ከላይ እስከ ታች መርዘሙ ብቻ ሳይሆን ውስብስብና በመላ ኢትዮጵያ የተዘረጋ ነበር። የአባላቱን ብዛት እንዲሁ የትየለሌ ነበር። ቁጥራቸውን ማወቅም አይሞከርም። በዚህ ላይ በጣም ሚስጥራዊ ድርጅት ስለነበር የሌላውን መዋቅር ይቅርና በራስ መዋቅር ውስጥ የነበረውን እንቅስቃሴ ሁሉንም አታውቅም። ለደህንነት ሲባልም በጽሑፍ የሚቀመጥ ነገር አልነበረም። ይብዛም ይነስም ብዙ ነገር ያውቃሉ የምትላቸው የወጣት ክንፉ ማዕከላዊ ኮሚቴ አባላት አልቀዋል። የበይነ ቀጠናው ኮሚቴ ቢያንስ 3 ዙር እየተተኩ አልቀዋል። ካንዲት አባላችን በስተቀር በህይወት ያለ ሰው መኖሩን አልሰማውም። ምናልባት በመጨረሻው ወራት ከተመረጡት ልጆች በስተቀር ከ1968 ዓ.ም ጀምሮ የዞን አባላት የነበሩ ልጆች እንደማይኖሩ እወራረዳለሁ። ታዲያ እንዴት ሆኖ ነው የኢህአፓን ተውና የወጣት ክንፉን ታሪክ መጻፍ የሚቻለው? እናም እስከዛሬ የነገርኩ ታሪክ የአዲስ አበባ የወጣት ክንፉ ታሪክ ነው ብለህ ለጋደኞቻችን አውርተህ መሳቂያ እንዳታረገኝ። እሺ፣ ያንተ ታሪክ ስለሆነ የትንሣኤ ታሪክ ልበለው? እሱም አይሆንም። እኛ ልጆች የሰሩትንና ህልማቸውን ጽናታቸውንና ሰቆቃቸውን ነግሬህ የለ እንዴ? በጣም ጥሩ ጨርሰናል ስለው ቀጥሎ ደግሞ እንዲህ አለኝ። ጓደኛዬ፣ እኔ እናንተ ከዛሬ ጀምሮ ጨርሰናል። ከዚህ በኋላ የሚነገርም ሆነ የሚጻፍ ታሪክ የለኝም። እኛ ልጆች ያለፉበትን ሰቆቃ አይደለም ለዚህ ዘመን ልጆችና ለወደፊቱ የአገሬ ልጆች፣ ለጠራት አገር ልጆች እንኳን አልመኘውም። የትኛውም መንግስት በገዛ ዜጎቹ ላይ ያን መሰል ሰቆቃ ሊደግመው አይደለም ሊያስበው አይገባም። በመጨረሻም አሁን የምናየው በኢትዮጵያና በኤርትራ ወጣቶች ላይ እየደረሰ ያለው የበረሃና የባህር ላይ ስደት ሰቆቃ ሊቋጭ ይገባዋል እላለሁ። ይህን ታሪክ እዚህ ላይ ብንጨርሰው ደስታውን አልችለውም። ሆኖም እኔ ስፈታ በርካታ ልጆች እስር ቤት ነበሩ። ትቻቸው የሄድኩት እኒያ ልጆች በሙሉ የተፈቱት ከአራት ልጆች በስተቀር እኔ ከተፈታው ከአስር ወራት በኋላ ነው። በእነዚህ አስር ወራት ከዚህ በረሃ ውስጥ ምን ተከሰተ እኔ አላውቅም። እነሱ ግን ያውቁታል። እኔ ብነግርህ አያምርም። ስለዚህ የተወሰኑ ልጆችን ጠይቄ በጽሑፍ ሰጥተውኛል። የዚያን ጊዜ እስረኞችን ስም ከናባታቸው ቢያንስ ከመቶ እስከ 200 የሚሆኑትም አሁንም ድረስ መጥራት የማይረሱ ልጆች የጻፉልኝ ነው። አንብበውና ከነገርኩ ታሪክ ጋር ቀላቅለው በእውነትም የኢህአፓ ልጆች ታሪክ ከሚገመተው በላይ ውስብስብ ነው። የትንሣኤ ታሪክ ግልደ ታሪክ ብቻ ነው። ያም ሆኖ በቀጥታም ሆነ በተዘዋዋሪ ከሌሎች የኢህአፓ ልጆች ጋር በጣም ይመሳሰላል። የሁሉም ተልእኮና ዓላማ አንድ አይነት ስለነበር የከፈሉት መስዋዕትነት አንድ አይነት ነው። ትንሣኤ እንዳለኝ የኢህአፓ አባላት ሙሉ በሙሉ በሚባል መልኩ የተፈቱት ከአስር ወራት በኋላ ነበር። በእነዚያ አስር ወራት አዲስ አበባ ወህኒ ቤት ውስጥ ቢያንስ ወደ አራት የሚሆኑ ትላልቅ ጉዳዮች ተከስተዋል። በዚያ ዙሪያ ጽፈው የሰጡትን የአምስት ልጆችን ጽሑፍ አነበብኩ። በሚገርም ሁኔታ የሁሉም ርዕሶች ብቻ ሳይሆን ዝርዝሩም ተመሳሳይ ነበር። የኮሌራ መነሳት፣ የፍርደኛ እስረኞች ለብርቱካን ለቀማ ዘመቻ መሄድ፣ የመንግስቱ ኃይለማርያም የእስር ቤት ጉብኝት፣ የአርባ ሰዎች መገደልና የታላቁ ፍቺ ጉዳዮች ነበሩ። እዚህ ግባ ከማይባል ልዩነት በስተቀር የተነጋገሩ ይመስል የአምስቱም ልጆች ጽሑፍ አንድ አይነት ነበር። ስለዚህ ምስክርነታቸውን አንድ ሰው እንደጻፈው አድርጎ ማቅረብ የተመረጠ ሆኖ አገኘሁት። ኮሌራው። ያ አስፈሪ የኮሌራ በሽታ ወህኒ ቤት ውስጥ እንዴት እንደገባ አይታወቅም። እስረኛው የሚያውቀው ነገር ካለ አንድ ነገር ነው። ኮሌራው ብዙ ሰዎችን ጠራርጎ በመውሰዱ የእስረኛው ሞራል መነካቱ። በሽታው በተነሳ ሰሞን መንግስት ኮሌራው ወደ ከተማ እንዳይዛመት በማለት እስረኛው ከቤተሰብ ጋር የነበረውን ግንኙነት እንዲቋረጥ አርጎ ከውጭ ምግብም ማስገባት አይቻልም ማለት። መንግስት የሚሰጠው ምግብ ያው የቀድሞ አስካሪ ዳቦና የማይታጠብ ቆሻሻ ወጥ ነበር። እናም ኮሌራ እስረኛውን አደቀቀው። እርዳታ ለመስጠት ከቀይ መስቀል የመጡ የሕክምና ባለሙያዎች ነበሩ። የቻሉትን ሁሉ አርገው በሽታውን መቋቋም ችለዋል። በመሃል የወቅቱ የአገር አስተዳደር ሚኒስትር የደርግ አባል እንዳለ ተሰማና የጤና ጥበቃ ሚኒስትሩ እስር ቤቱን ጎብኝተው ሩዝ፣ ፓስታና ማኮሮኒ በፍጥነት ይመጣላችኋል ብለው ቃል ገቡ። ቀይ መስቀልም የባለስልጣናቱን ቃል ሰምቶ ነው አሉ የመመገቢያ ቁሳቁስ ልቻል ብሎ እርዳታ ሰጠ። እርዳታውም በአንድ እስረኛ ሂሳብ የምግብ ሳህን፣ ሽኳ፣ ማንኪያ፣ ኩባያ፣ ቱታና ብርድ ልብስ ነበር። የሚገርመው በሙስና የተጨማለቁት የእስር ቤቱ አስተዳዳሪዎች መርካቶ ወስደው ለነጋዴ ቸበቸቡት። ከቀይ መስቀል እርዳታ የምፈልገው የሰው ኃይል ሳይሆን መድኃኒትና ቁሳቁስ ብቻ ነው እያለ ሲከራከር የነበረው አስተዳደር እቃዎቹንና አብዛኛውን መድኃኒት ለነጋዴ ሽጦ ዋናው የኮሌራ መከላከያ ORS ስለሆነ አብዝታችሁ ጠጡ እያለ ለእስረኞች በገፍ ያቀርብ ነበር። በተጨማሪም ለተወሰኑ ቀናት ሁለት ኪሊኖች ለሁሉም እስረኞች ይታደል ነበር። እስረኞቹ ደግሞ አንድ ዘዴ ነበራቸው። ነጭ ሽንኩርት እያስገቡ ይውጡ ነበር። ለጽዳት የሚሆን ሳሙናም እንዲሁ እንደ ካቲካላና ውስኪ ውድ መሆን ጀምሮ ነበር። በእውነትም ሁለቱም ዘዴዎች በሽታውን ለመከላከል አስተዋጽኦ አድርገዋል። ያቺ ORS የምትባል የድርግ መድኃኒት ኮሌራን ብቻ ሳይሆን ለሌላ ለተደበቀ በሽታ መፍትሄ ሆና ከረመች። አንድ ቀን በደረቅ ወንጀል የተከሰሰ ወጣት ሆዱን ቆርጦት መሬት ላይ ይንፈራፈራል። የወህኒ ቤቱ የጤና ባለሙያም ያመመህ ኮሌራ ስለሆነ በብዛት ORS ጠጣ ይለዋል። እንደተባለውም ያ ምስኪን ልጅ ORS በብዛት ይጠጣል። ለካ ልጁ ሆዱን የቆረጠው የወስፋት በሽታ ነው። በብዛት ለጠጣው ORS ምስጋና ይግባውና በጣም አስመለሰው፣ በሽታውም ለቀቀው። ታዲያ ይሄ የወህኒ ቤቱ የጤና ባለሙያዎች አዲስ ግኝት አይደለም። የወህኒ ቤቱ ባለስልጣናት ቢክዱትም ኮሌራው በርካታ ሰው ገደለ። ሁኔታው ስላሰጋቸውና ወሬው በአዲስ አበባ ከተማ ስለተሰራጨ በበሽታው የተያዙትን ሰዎች የተለየ የማግለያ ስፍራ አዘጋጅተው አስቀመጧቸው። ከጤና ጣቢያው በተጨማሪ የወህኒ ቤቱን ትምህርት ቤት እንደ ሆስፒታል ተጠቀሙበት። ታመው የተኙ ልጆች እንደሚናገሩት ከሆነ ተገልለው ከመቆየታቸው ውጭ ከሌላው እስረኛ የተለየ ሕክምናም ሆነ እንክብካቤ እንዳልተደረገላቸው ይመሰክራሉ። ለቀሪው እስረኛ የሚሰጠው ሁለት ኪሊንና በገፍ የሚታደለው ORS ብቻ ነበር። ለነገሩ የታመሙት ልጆች ተገልለው መቆየታቸው በሽታው የበለጠ እንዳይስፋፋ ትልቅ እገዛ አድርጓል። በኮሌራው የተያዙ የኢህአፓ ልጆች ቢኖሩም የሞቱ ግን አልነበሩም። ይህን ንዑስ ርዕስ ከመዝጋታችን በፊት ከዚሁ ጋር የተያያዘ አንድ ነገር እናስታውስ። በከሴ በረሃ የነበሩት እግር ኳስ ዳኞች መካከል አንዱ በበሽታው ላይ ረሃብ ተጨምሮበት አቅሙ በጣም ይደክማል። መንቀሳቀስ ተስኖት አልጋው ላይ ተጋድሟል። ምርቶቹ የORS ባለሙያዎች በጉብኝት ወቅት ነካ ነካ ሲያደርጉት አልንቀሳቀስ አለ። አቅም አንሶት ማለት ነው። ባለሙያዎቹም አካሉን ሳይዳብሱ የልብ ትርታውንም ሳያዳምጡ ገንዙት ሞቷል ብለው ትዕዛዝ ይሰጣሉ። ለካስ ያ የእግር ኳስ ዳኛ ትንሽ ይሰማ ነበር። የሞት ሞቱን አፉን ከፍቶ ድምጽ ያሰማል። ምን ማለት ፈልጎ እንደሆነ ግልጽ አይደለም። የተናገረው ምንም ይሁን ምን ሰውየው አለመሞቱን ለመግለጽ ፈልጎ ነበር። ይህን ጊዜ አንደኛው የጤና ረዳት ምን ቢል ጥሩ ነው? አልቪትሮ ፊሽካ ነፋ። ዘመቻው በዚያው በ1978 ዓመተ ምህረት ነበር። ሁሉም የተፈረደባቸው እስረኞች ለጥጥና ለብርቱካን ደቀማ ወደ መታሃራ ለመሄድ ተዘጋጁ ተባሉ። የተፈረደባቸውን ሰዎች ካልተፈረደባቸው ለመለየት የተደረገበት አሰራር ራሱን የቻለ ድራማ ነበር። የክርቸልዲ አስተዳደር ፍርደኛ እስረኞችን ካልተፈረደባቸው የሚለይ በስርዓት የተዘጋጀ ዶሴ እንደሌለው የተረጋገጠው ያኔ ነው። ያን ቀን ፍርድ ያገኛችሁ እስረኞች በሙሉ ወደ ኳስ ሜዳ እንድትሄዱ የሚል ጥሪ ተላለፈ። በትዕዛዙ መሰረት ፍርደኞች ሜዳው ላይ ተገኙ። ወዲያው ጉዳዩ የሚመለከታቸው ባለስልጣናት ተራ በተራ መግለጫ መስጠት ጀመሩ። እስረኞቹ የት እንደሚሄዱ፣ ስለአካባቢው ውበትና ለምነት፣ ምን ምን እንደሚሰሩ፣ ስለሚያገኙት ጥቅማ ጥቅም፣ ስለሚበሉት የምግብ አይነት፣ ስለሚተኙበት አልጋ፣ በወር ስለሚያገኙት ደሞዝ ወዘተ ለእስረኞች ተነገራቸው። መግለጫው የተሰጠው ሙሉ ቀን ነው። ያን ያህል ጊዜ የፈጀው እስረኞቹ መታሃራ በሚቆዩበት ወቅት የሚበሉትን የምግብ ዝርዝር ሲነበብ አላልቅ ስላለ ነው ሲል አንዱ ፖለቲከኛ ተቀኝቷል። የዚያን ዕለት ድራማ የተካሄደው በኳስ ሜዳ ብቻ ሳይሆን በቀሪው ፍርድ ባላገኙት እስረኞች መሃል ጭምርም ነበር። ቀሪዎቹ የቀጠሮ እስረኞች እቤት ውስጥ ተቆልፎባቸው ያለ ምግብ ቀኑን ሙሉ እንዲቆዩ ተደረገ። ዳቦ ጋጋሪዎችና ወጥ ሰሪዎች ፍርደኛ ስለነበሩ ወደ ሜዳ ወጥተዋል። ምግብ የሚያዘጋጅ ሰው ማድ ቤት ውስጥ የቀረ አልነበረም። ስለዚህ ሁሉም ፍርደኛ ሜዳ ላይ ዳቦ ውሃ እያለ ይጮሃል። የቀጠሮ እስረኞች ደግሞ ቤት ውስጥ ሆነው የምግብ ያለ በማለት በመስኮት በኩል ይጮሃሉ። ጥቂት የናዚዎችን የእስረኞች ማጎሪያ አውሽዊትዝን እስኪያስታውሱ ድረስ በረሃብና በውሃ ጥም ተቃጠሉ። ምሽት ላይ የወህኒው ባለስልጣናት ወደ እስር ቤት አካባቢ መጡ። በስራ ተወጥረው ነበር። 10ኛና 11ኛ ቤት ውስጥ የነበሩትን እስረኞች ወደ ተለያዩ ክፍሎች ደለደሉ። ከዚያም በረሃብና በውሃ ሲንገበገቡ የዋሉትን ፍርደኛ እስረኞች በቆርቆሮ በተሰራው የትኋን መፈልፈያ ቤት አጎሯቸው። ስራው ሌሊቱን ሙሉ ሲከናወን አደረ። በማግስቱ ጧት የቀጠሮ እስረኞች በር ተከፈተላቸው። ወዲያው ዘማች የእስር ጓደኞቻቸውን ሁኔታ ለማወቅ ከተለያየ ክፍል እና ክልል የነበሩ እስረኞች 10ኛና 11ኛ ቤት ደጃፍ ላይ ተቆለቆሉ። አካባቢው ታመሰ። ዘማች እስረኞች ቤት ውስጥ፣ ቀሪው የቀጠሮ እስረኛ ደግሞ ከውጭ በመሆን ይንጫጩ ጀመር። ማን ምን እንደሚል መለየት ያስቸግራል። ይህ በእንዲህ እያለ ድንገት አንድ የወህኒ ቤት ሻምበል በቅጽል ስሙ በረባሶ ይከሰታል። ማንም ባልጠበቀው ሁኔታ እደጅ ያለውን እስረኛ በዱላ ይሸልጠው ጀመር። የሁሉ እስረኛ ግማሹ ጫማውን ጥሎ ቀሪው ለዘማቾቹ ሊያቀብል የነበረውን ዕቃ በመወርወር ወዳገኘበት አቅጣጫ ተበተነ። ረፋዱ ላይ የወህኒ ቤቱ እስረኛ መምህራን ስብሰባ አካሄዱ። የፖለቲካ ፍርደኞችን ከዘመቻ ለማስቀረት ሁለት ዘዴዎችን አቅደው የወህኒ ቤቱ አስተዳደር ጽህፈት ቤት ሄዱ። የመጀመሪያው ሐሳብ በወህኒ ቤቱ ውስጥ የሚገኘው የማምረቻ ማዕከል ላይ የተንተራሰ ነበር። አብዛኞቹ የማዕከሉ ሰራተኞች ፍርደኞች ናቸው። እናም ይህ ለመንግስት ከፍተኛ ገቢ የሚያስገባ ተቋም በዘመቻው ምክንያት የመዘጋት እድሉ ከፍተኛ ነው። ማዕከሉ ከተዘጋ በጸረ ምርትነት መንግስት ሊጠይቃቸው እንደሚችል ውስጡ ማስፈራሪያ ያዘለ ምክር ሰጥቷቸው፣ የወህኒ ቤቱ ኃላፊዎችም ቀደም ብለው ያላዩትና አደገኛ መዘዝ ሊያስከትል የሚችል ውሳኔ የወሰኑ መስሏቸው የማዕከሉ ሰራተኛ የሆነ ፍርደኛ ከዘመቻው እንዲቀር ያለማመንታት ተስማሙ። ሁለተኛው ሐሳብ ደግሞ ዋነኛውና ድብቁን አጀንዳ የፖለቲካ እስረኞችን ከመታሃራ የማስቀረት እቅድ ማስፈጸም ነበር። የእስረኞቹ ተወካዮች መምህራን እንዲህ አሉ። ሁሉም እንደሚያውቀው ጓድ ሊቀመንበር መንግስቱ ኃይለማርያም እስር ቤቶችን ወደ ትምህርት ቤት እንቀይራቸዋለን ብለዋል። ፍርደኛ የሆኑ የፖለቲካ እስረኞች ዘመቻ ከሄዱ ትምህርት ቤቱ ይሽመደመዳል። በተለይ የወህኒ ቤቱን ፖሊሶችና አስተዳደር ሰራተኞችን የሚያስተምሩት የማታ መምህራን የፖለቲካ እስረኞች ስለሆኑ ቢያንስ የማታው ትምህርት ይቋረጣል። የጓድ መንግስቱም ራይ ይከሽፋል እና ምን ይሻላል? የስበቶላፊዎች ማን ሞኛል በማለት ሐሳባቸውን ቀየሩ። የሊቀመንበሩ ራይ ከመከሽፍ ዘመቻው ይክሽፍ በማለት ያለምንም ቅድመ ሁኔታ ሐሳባቸውን ተቀበሉ። ይህ ማለት የሃባ ፍርደኛ ስረኞች በወባ በሽታ እየተሰቃዩና በጉልበት ስራ ከመማቀቁበት መታራ እንዲቀሩ ሆነ። የመታራ ዘመቻው በዚህ አያበቃም። በሻቢያ ጉዳይ የታሰሩ ፍርደኛ ስረኞች ተዘምታላችሁ ተብለው አንድ መኪና ላይ ተሳፍረዋል። ከነዚህ መሃል ፍስሽ የሚባል እስረኛ ነበር። በመሃል ሻለቃ ተክልሽ የተባለው የወህኒ ቤት አስተዳደር ሰራተኛ ኤርትራዊ ነው። ዘማቾችን መጎብኘት ይጀምራል። እስረኛው ፍስሽ መቼም መሄዴ ተረጋግጧል ብሎ ድምጹን ዝቅ በማድረግ ሻለቃ ተክልሽን ሙልጭ አርጎ ይሰድበዋል። የሰደበው በትግርኛ ነው። ቃል በቃል ባይሆንም የሀገር ክነጻነት የከዳህ የደርግ ቡችላ ብሎ ነው አሉ። በወቅቱ ኤርትራ የኢትዮጵያ አካል ነች። ሻቢያ ደግሞ ኤርትራን ለመገንጠል እየታገለ ነው። ፍስሽ የስድቡን ምላሽ ከሻለቃው ለመስማት በመተባበቅ ላይ ያለ ሻለቃው ስድቡን በምን አይነት በቀል መመለስ እንዳለበት ሲያውጠነጥን አንድ ወታደር ካስተደረር አካባቢ እየሮጠ ይመጣል። የሻቢያ ስረኞች ወደ መታራ እንዳይሄዱ የሚል የስልክ ትዕዛዝ ከደህንነት ቢሮ መምጣቱን ለሻለቃ ተክልሽ ይነግረዋል። እውነት ከነው ሁሉም ወንበዴ ዘመቻ እንዳይሄዱ ተብሏል? አጣርተሃል? ይለዋል ሻለቃ ተክልሽ ወታደሩን። አዎ ጌታዬ ይላል ፖሊሱ ፍርጥም ብሎ። ያን ጊዜ ሻለቃው መኪናው ላይ ወደ ተሳፈሩት እስረኞች ዞር ብሎ ፍስሽን አተኩሮ ያየዋል ፈገግ በማለት። ፍስሽ ውረድ ውረድ፣ ይቅርታ ሁላችሁም የኤርትራ ወንበዴዎች ውረዱ፣ ባስቸኳይ ውረዱ ይላቸዋል። ፍስሽ መብረቅ የመታው ያህል መኪናው ላይ ቆሞ ቀራሉ። ከዚያስ ምን ሆነ? ተክልሽ ፍስሽን ለብቻው ነጥሎ ቀዝቃዛ ክፍል ውስጥ በብረት ሰንሰለት አስሮ ዘግቶበት ከረመ። ወያኔ አዲስ አበባ ሲገባ ፍስሽና ተክልሽ ቦታቸውን ቀያይረው ይሆን? ሊሆን ይችላል፣ ግን ማንም አላወቀም። የዘማቹ ማመልከቻ። አንድ የፖለቲካ የፍርድ እስረኛ ሁኔታው በግልጽ ባልታወቀ ምክንያት መታራ ሄዷል። ሁሉም የፖለቲካ እስረኛ ከዘመቻ ቀርቶ እንዴት ሆኖ ያ ልጅ ብቻውን ሄደ የሚለው ጥያቄ በጣም አነጋጋሪ ሆነ። ከመዝጋቢዎቹ አንዱ ሆን ብሎ ስሙን ሰርዞት ወይም ዘሎት ይሆን? አንዳንዶች አዎ ሆን ተብሎ መሆን አለበት ይላሉ። ሌሎች ደግሞ በምንም አይነት ሁኔታ እንዲህ አይነት ተንኮል የሚሰራ እስረኛ አይኖርም፣ ቢኖርም እንኳ ልጁ ራሱ ምን ይሰራል? የፖለቲካ ፍርደኛ ነኝ በማለት መጮህ የሚችልበት እድል ነበረው። ራሱ አውቆ ነው ሳይመዘገብ የቀረው ይላሉ። ሚዛን የሚደፋውም ይግምት ነው። ያ የፖለቲካ እስረኛ ለምን መታራ መሄድ መረጠ? ራሱ ፈልጎ ነው የሄደው የሚለው እውነት ከሆነ ሁለት ምክንያቶች አሉ። በመጀመሪያ ልጁ የመጥፋት እቅድ ያለው ሊሆን ይችላል። ስለዚህ ከአዲስ አበባ ወህኒ ቤት ይልቅ መታራ ይሻለዋል። ከዚህ አንፃር የልጁ ውሳኔ ትክክለኛ ነው። ሁለተኛው ደግሞ የወህኒ ቤቱ አስተዳደር የገባውን ቃል ኪዳን ብርቱካን እየበሉና በክፍያ እየሰሩ መታሰር አምኗል ማለት ነው። ያ ከሆነ ደግሞ በጣም ተሳስቷል። ለማንኛውም ይኸው ሰው በዘመተ በጥቂት ቀናት ውስጥ ምክንያቱ ባልታወቀ መንገድ እጅና እግሩ ተቆላልፎ ለሕክምና ወደ ወህኒ ቤት ተመልሶ መጣ። እንደ ድል ሆኖ ትንሽ እንደቆየ ሙሉ በሙሉ ከበሽታው ዳነ። ሁለተኛው የፖለቲካ ፍርደኛ ደግሞ መምህራን ባረከቁት የሴራ እቅድ መሰረት መታራ ከመሄድ ተርፎ ነበር። እሱ ግን ሞቼ እገኛለሁ አለ። በፈጠረ አምላክ ቢባል ሊሰማ አልፈለገም። ጓደኞቹ እያዘኑ የቻሉትን ያህል በማድረግ ሸኙት። ካልሄድኩ ያለበት ምክንያት ከላይ እንደተጠቀሰው ልጅ የመጥፋት እቅድ ይኖረዋል ወይም ደግሞ የተሻለ እስር ቤት ይሆናል ብሎ አስቦ ሊሆን ይችላል። ዋናውን ምክንያት የሚያውቀው ግን ራሱ ነው። ዘመቻ የሄደው ሂዶ የቀረውም ቀርቶ ሁሉም ነገር ከተረሳ በኋላ ከአንድ የመተሃራ እስረኛ ለወህኒ ቤቱ አስተዳደር የተጻፈ ማመልከቻ መጣ። የላከው የደብዳቤ ይዘት በራሱ ፈቃድ መሄዱን በመግለጽ አካባቢው ስላልተስማማው የመልሱኝ ተማጽኖ ነበር። መልስ ግን አልተሰጠውም። መሰል የልመና ደብዳቤዎችን በተደጋጋሚ ጻፈ። አስተዳደሩ ግን ላንዱም ደብዳቤ መልስ ሳይሰጠው ቀረ። የሰውየውን መጨረሻ የሚያውቅ ሰው አልተገኘም። ጨለማው መስከረም። መስከረም 24 ቀን 1978 ዓመተ ምህረት የዋለው አርብ ቀን ነበር። ሁሉም እስረኛ የቀን ተቀን ተግባሩን ሲያከናውን ውሏል። ረፋድ ከሰዓት በኋላ ያልተለመደ የስም ጥሪ ተጀመረ። የዚያ ሰዓት ጥሪ በከሴ በረሃ ታሪክ ያልተለመደ ነው። በከርቸሌ የሚገደልም ሆነ የሚፈታ ሰው የሚጠራው በስራ ሰዓት ነው። የስም ጥሪውን በሁሉም ክልል እየዞረ የጠራው አወቀ የሚባል ራሱም እስረኛ የነበረ ካቦ ነው። አወቀ ረጅምና ጠቆር ያለ ሲሆን ከመታሰሩ በፊት ወታደር ነበር። የዚያ ጥሪ ግራ የሚያጋባው ሌላ ነገር የተጠሩት በሙሉ በማግስቱ ተዘጋጅተው እንዲጠብቁ ነበር የተነገራቸው። የተጠሩት ሰዎች ስብጥር ሲታይ አብዛኛው የኢህአፓ ልጆች ናቸው። ቀሪዎቹ የጆቫ እምነት ተከታይ ፓስተሮች ነበሩ። ጥሪው የፍቺ ሊሆን እንደሚችል ብዙዎች ለሰከንድ አልተጠራጠሩም። በዚህ ተነሳ በተለያየ ክፍል ለአንዳንድ ልጆች የሽኝት ዝግጅት ተደረገ። ያም ሆኖ ስማቸው ከተጠራው መሃል ጥቂቶቹ ለግድያ እንደተጠሩ ደመነፍሳችን ነግሮናል በማለት እቃቸው ለቤተሰብ እንዲሰጥላቸው ለቅርብ ጓደኞቻቸው አደራ ሲሉ ነበር። ለምሳሌ ቀጠሮ አንደኛ ቤት ውስጥ ከነበሩት የጆቫ አማኞች መካከል በአውራ ጎዳና ግንባታ ምሩቅ የነበረ ምሁር ሰውነታቸውን ቀፏቸው ነበር። ሊገሉን ነው በማለት ሲናገሩ የሰማቸው ሰው አለ። የታሪክ መምህር የነበረው የኢህአፓው ጌታቸው ኩምሳም ለየቅርብ ሰዎቹ ካልገደሉን ሊሆን የሚችለው ሌላ እስር ቤት ሊወስዱን ነው ብሏቸዋል። የኢህአፓ ልጆችን እንኳ ትተን ሃይማኖተኞችና አንድ የአእምሮ ህመምተኛ የተቀላቀሉበት ጥሪ ስለነበር ሰው እንዴት ከሰባት ዓመት በላይ ታስሮ ይገሉኛል ብሎ ያስባል? ያም አለያ መስከረም 24 ቀን በዚህ ግራ ባጋባ ሁኔታ ውስጥ ነበር መሽቶ የነጋው። በመንግስቱ ቅዳሜ መስከረም 25 ቀን የተጠሩት ሰዎች እንደገና ተጠሩ። ከዚያ ሁሉንም እንደ መደበኛ ተፈቺ የፖለቲካ እስረኛ በመኪና አሳፍረው ወሰዷቸው። ያን ቀን የእስረኞቹ መጨረሻ ሊታወቅ ስለማይችል እሁድን መጠበቅ ግዴታ ነበር። እሁድ መስከረም 26 ቀን የተለመደው የቤተሰብ ጥየቃ ቀን ነበር። የእስር ቤቱ በር ሲከፈት ጥሪው የፍቺ ከሆነ ከተፈቱት መሃል ቢያንስ አንድ ሁለቱ ዜናውን ለማብሰር ይመጣሉ በሚል በርካታ እስረኞች ወደ ዘመድ መጠየቂያው አጥር አቀኑ። የቅጥር ግቢው በር ሲከፈት ጠያቂዎች መግባት ጀመሩ። ለጥየቃ ከመጡት በመጀመሪያው ሰልፍ ላይ የነበሩት የደን ልማት ሰራተኛው የነበረ ልጅ አባት ነበሩ። የልጃቸውን ስም ተናገሩና ጥሩልኝ አሉ። አልተፈታም እንዴ? ትናንት እኮ ከሌሎች እስረኞች ጋር ተወስዷል አሏቸው ጓደኞቹ። ለቤት አልመጣም። የት ነው የወሰዱት? አሉ አባት። እዚህ ወይ እዚያ የሚላቸው ጠፋ። ከደርጎችና ከእግዚአብሔር በስተቀር ማን ያውቃል? ማንም። እየተከታተሉ የሌሎቹ እናቶች፣ አባቶች፣ ሚስቶች፣ እህቶችና ወንድሞች ምግብና ቅያሪ ልብስ በመያዝ ተራ በተራ ጎረፉ። ተመሳሳይ ጥያቄ፣ ተመሳሳይ መልስ። የሁሉም ቤተሰብ ሁኔታ ተመሳሳይ ነበር። 6 7 እና 8 ዓመት በእስር የማቀቁ ልጆቻቸው፣ ወንድሞቻቸውና ባሎቻቸው የሉም ሲባሉና የት ሄዱ ብለው ሲጠይቁ መልስ ሲያጡ ምን ሊሰማቸው እንደሚችል ከነሱ ሌላ ማን ሊረዳው ይችላል? ግንባሾቹ የቤተሰብ አባላት የሚይዙትና የሚጨብጡትን በማጣት የያዙትን ምግብና ልብስ እፊታቸው ላገኙት እስረኛ ሰጥተው ያን ሰዎቻቸውን የዋጠ ግቢ በፍጥነት ለቀው ወጡ። አንዳንዶቹ ደግሞ ፍጹም ደንዝዘው ምንም መልስ ሳይሰጡ የያዙትን ይዘው እግራቸውን እየጎተቱ በዝግታ በመሄድ ከዓይን ተሰወሩ። አንድ ሁለቱ የሰሙትን ማመን ተስኗቸው እዛው የቆሙበት ለረጅም ጊዜ ቆመው ቀሩ። አንድ እናት ደግሞ የያዙትን ምግብና ፍራፍሬ እጃቸው እየተንጠባጠበ መሆኑን እንኳን ሳያውቁ በደመ ነፍስ በመራመድ ላንዲና ለመጨረሻ ጊዜ ከርቸልዴን ለቀው ወጡ። መስከረም 25 ቀን 1978 ዓመተ ምህረት ከአዲስ አበባ ወኒ ቤት ብቻ ተወስደው የተገደሉ የሃባ ልጆች ጌታቸው ኩምሳ፣ ዮሐንስ ግርማቸው፣ ንጉሴ ዑነቱ፣ ከበረ ኃይሌ፣ ማዲ ከማል፣ ጌታቸው አሰፋ፣ ሱሌማን መሐመድ፣ ሰለሞን ግርማ፣ ተሻለ ወንድሙ፣ ቴዎድሮስ አስፋው፣ ዘሪሁን በንቲ፣ አማ ጌታነህ፣ ተስፋዬ ገብረ ማርያም፣ አሰፋ ረጋሳ፣ ዓለም ኪዳኔና ዘውዱ ኃይለ ሚካኤል ነበሩ። የጆቫ አማኞች ደግሞ አቶ ወንድሙ ደበላ፣ አቶ ካባ አያና፣ አደራ ተሾመ፣ ገብረ ዮሐንስ አድሃኖም፣ እሸቱ ምንዳና፣ ካሳ ገብረ መድህን ነበሩ። በኋላ እንደተሰማው ከወህኒ ቤት ከተወሰዱት ሰዎች በተጨማሪ የኢዲዩ የወያኔና የሻቢያ አባላት ናቸው የተባሉትን ከተለያየ እስር ቤት በማምጣት ማዕከላዊ አንድ ቤት ውስጥ አስቀመጧቸው። በጠቅላላው ወደ 40 የሚሆኑትን እኒያን የረጅም ጊዜ እስረኞች የዚያን ዕለት በገመድ እያነቁ ገደሏቸው። ከብዙ ዓመት በኋላም ሞት ወሳኞቹና አስፈጻሚዎቹ የደርግ ሰዎች ተከሰው ለፍርድ በቀረቡበት ወቅት መስከረም 25 1978 ከእስር ቤት አውጥተው ስለገደሏቸው ሰዎች ሲጠየቁ አንዳቸውም አናውቅም አሉ። በወቅቱ የኢትዮጵያ ወህኒ ቤቶች አዛዥ የነበሩት አባራ አያና ነበሩ። ጀነራሉ ከርቸሌ የነበረውን መልክ እንዲቀይር፣ ግቢው መልክ እንዲሻሻል፣ የማምረቻ ተቋሞች እንዲስፋፉ ይፈልጉ ነበር ይባላል። እናም እኚሁ ጀነራል ኮሎኔል መንግስቱን በማሳመን ወህኒ ቤቱን እንዲጎበኙ ጠየቁ ተባለ። በዚህ መሰረት የኢትዮጵያ ሰራተኞች ፓርቲ ዋና ጸሐፊ፣ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ ኮሎኔል መንግስቱ ወደ ወህኒ ቤት ለጉብኝት እንደሚመጣ ተወራ። ከጉብኝቱ ይልቅ ዝግጅቱ እስረኛውን ፍዳ ሳየው። ግቢውን ጥረጉ፣ አበባ ትከሉ፣ የእስር ቤት ክፍሎችን አጽዱ፣ መሬት ቆፍሩና ደልድሉ፣ ወጥ ቤቱን ቀለም ቀቡ፣ የወፍጮ ቤቱን አዋራ አራግፉ ሲባል ከረመ። መደበኛ የቀን ተቀን ሥራዎች እስኪተጓጎሉ ድረስ እስረኛውን አመሱት። የሚገርም ትዕይንት ነበር። ሞገድ ሞራል ገንቢ ድርጅት የሚባሉት መልካም ዜናን የሚፈጥሩና የሚያነፈንፉ እስረኞች ደግሞ እንዲህ አይነት ድባብ ይመቻቸዋል። ኮሎኔሉ የፖለቲካ እስረኛ የሚባል እዚህ ግቢ እንዳላይ ብሏል እያሉ የእስረኛውን ሆድ በተስፋ ለመሙላት ሞከሩ። ሞገድ በዚህ ብቻ መች በቀዋል? ጓዱ እያንዳንዱን ቤት ስለሚጎበኙ ምግብ ሊቀየር ነው፣ አንሶላ ሊሰጥ ነው፣ አዲስ ልብስም ሊታደል ነው አሉ። ከግቢው ጽዳቶች እስረኛውን የሚጠቅም አንድም ነገር ሳይደረግ መንግስቱ ኃይለማርያም ሻምበል ፍቅረ ስላሴንና ሌተና ኮሎኔል ፍሳን አስከትሎ መጣ። ወዲያው እስረኞች ከቤት ውጭ እንዳይንቀሳቀሱ ተደረገ። ግቢው የተወረረ ያህል ረጭ አለ። ከምግብ ቤትና የማምረቻ ሰራተኞች፣ የትምህርት ቤት ኃላፊዎችና ዋና ካቦዎች ብቻ በእስራቸው ላይ ተገኙ። ወሳኝ የሆነ ስራ የሌላቸው የወህኒ ቤቱ ተቀጣሪዎች የስራ ገበታቸው ላይ እንዳይገኙ እረፍት ተሰጣቸው። ኮሎኔሎቹና ሻምበሉ የጎበኙት የእስር ቤቱን አስተዳደር፣ የማምረቻ ተቋማትንና የትምህርት ክፍሎችን ነበር። በጉብኝቱ ሰዓት ያገኟቸውን ጥቂት እስረኞችን ጥያቄ ጠይቀዋል። ምን አድርገህ ነው የታሰርከው? ስንት ጊዜ ታሰርክ? አይነት ጥያቄ ነበር። በመጨረሻ እስረኞችን ወክሎ ንግግር ያደረገው ከደርግ አጋር ድርጅቶች አባላት አንዱ የነበረው የህግ ምሁር ነበር። ጓድ ሊቀመንበር፣ እኔ ከዚህ በፊት ከነዚህ የኢህአፓ አባላት ጋር ሳላውቃቸው ደም ተቃብቻለሁ። አሁን ግን አብሬያቸው በቆየሁበት ጊዜ ፍጹም ኢትዮጵያዊ ሆነው ነው ያገኘኋቸው። እርሶ ራስዎ እስር ቤቶች ትምህርት ቤት ይሆናሉ ያሉትን መመሪያ በተግባር የለወጡ እውነተኛ ኢትዮጵያውያን ናቸው። ለማመን ቢከብድም ተወካዩ ከላይ የተጠቀሰውን መናገሩ እውነት ነበር። ብዙዎች ስለ ኢህአፓ ልጆች የተሰማውን መናገሩና በኮሎኔሉ ፊት በድፍረት ኢህአፓን ማሞካሸቱ የሚገርም ብቻ ሳይሆን የሰውየውንም ጥሩ ሰብዕና ያሳያል ይላሉ። በጊዜ ለኩሉ እንዲል መጽሐፉ። መንግስቱ ኃይለማርያም ወህኒ ቤቱን ከጎበኘ በኋላ ሞገድ እንደገና ስራውን ጀመረ። የሁሉም የፖለቲካ እስረኛ ስም ይተላለፍ ተብሏል የሚል ወሬ ተሰራጨ። ከጥቂት ጊዜ በኋላ የፍቺ ወሬ ከእስር ቤት አልፎ አዲስ አበባ ከተማ ውስጥ እንደሰደደ ሰዓት ተሰራጨ። ጉዳዩ የሚመለከታቸው ቤተሰቦች ከታማኝ ምንጮች ወሬውን ሰማን ማለት ጀመሩ። በተለይ በእስር ላይ የነበሩ የከፍተኛ ባለስልጣናት ዘመዶች የፍቺው ነገር እውነት ነው አሉ። ዜናውን አስተማማኝ ያደረገው በእስር ላይ ካሉት ጥቂት የደርጋጋር ድርጅት አባላት የተሰማው መረጃ ነበር። እንደነሱ አባባል ወሬውን የሰሙት ስልጣን ላይ ካሉ ጓደኞቻቸው ነው። ከለታት አንድ ቀን የተወሰኑ እስረኞች ተመርጠው የፖለቲካ እስረኞችን ስም ዝርዝር እንዲጽፉ ታዘዙ። ማዕከላዊ ምርመራ ድርጅት ያሰራቸውን ሰዎች አያውቅ ይሆን? ከልምድ እንደታየው የተገደሉ ልጆችን ለመፍታት ጥሪ ይደረጋል። የሞተንም እንደገና ለመግደል በየእስር ቤቱ ይፈለጋል። በዚህ ስሌት የማዕከላዊ ምርመራ ስማችሁን ጽፋችሁ ላኩልኝ ማለቱ አይገርምም። ለማንኛውም በትዕዛዙ መሰረት አንድም የፖለቲካ እስረኛ ሳይረሳ ስም ዝርዝር ተጽፎ ለወህኒ ቤቱ አስተዳዳሪዎች ተሰጠ። በታይፕ ተጽፎም ወደ ማዕከላዊ ተላለፈ። ለመዝጋቢ የኢህአፓ ልጆች ምስጋና ይግባቸውና በደረቅ ወንጀል የታሰሩ አንድ ሻለቃና አንድ ሻምበል ከኢህአፓ ልጆች ጋር ተቀላቅለው ተመዘገቡ። ግንቦት 23 ቀን 1978 ዓ.ም ተመረጥ ከቀኑ 5 ሰዓት አካባቢ ከማዕከላዊ የተላኩ ሰዎች የተፈቾችን ስም ማስጠራት ጀመሩ። የሚገርመው የጥሪው ቀደም ተከተል ነበር። እስረኛው መዝግቦ በሰጣቸውና የወህኒ ቤቱ አስተዳደር ደግሞ በታይፕ ጽፎ ባስተላለፈው ቀደም ተከተል ነበር። ብዙዎች ገምተው የነበረው ስም ዝርዝሩን ወስደው ማዕከላዊ ካለው ስሞች ጋር ያመሳክሩታል ብለው ነበር። ግን እንደዚህ አልነበረም። እንዲፈቱ የተባለው እስረኛ ጽፎ የሰጣቸውን በሙሉ ነበር። ለዚህም ነበር ሁለት የደረቀ እስረኞች መከላከላቸውን ማዕከላዊ ያላወቀው። ለማንኛውም ጥሪው ቀጠለ፣ ግን በተከታታይ አልነበረም። የእስረኛውን ልብ ለማንጠልጠል ይመስላል። እስረኛው የተለመደ ተግባሩን ማከናወኑን ቀጥሏል። አንዳንዱ ድሪቶ ላይ ሆኖ ያነባል፣ ሌላው ያን ቆሻሻ ወጥ ያጥባል። አስተማሪዎች ያስተምራሉ፣ ተማሪዎችም ይማራሉ። መዝናናት የፈለገ ቼዝ፣ ዳማና ስክራብል ይጫወታል። ጥሪው እየተቋረጠም ቢሆን ቀጠለ። የተጠሩት ልጆች በመቶዎች መቆጠር ሲጀምር ሁሉም እስረኛ ካለበት እየወጣ የእስረኛ መጠየቂያ አጥር ላይ ተኮልኩሎ ቆመ። ጥሪው አልቆም አለ። ለማመን ቢያስቸግርም አንድም የኢህአፓ ልጅ ሳይቀር ሁሉም ተጠራ። ወደ ኳስ ሜዳም ነጎደ። ከቦታው በስተቀር ስሜቱ በባህር ዳርቻ የሚታይ ፈንጠዝያ አይነት ነበር። ወደ ማዕከላዊ የሚያጓጉዙት መኪናዎች ከመምጣታቸው በፊት እንደ መብረቅ አስደንጋጭ ነገር ተፈጠረ። ከእስረኛው መካከል ስድስት እስረኞች አትፈቱም ተባሉ። ከዚህ በላይ ልብ ሊሰብር የሚችል ነገር ምን ይኖራል? ወሬውን የሰሙ እስረኞች እንፈታለን ብለው ማመን አቆሙ። መኪናዎቹ ወህኒ ቤት ለመድረስ ትንሽ ሲቀራቸው አትፈቱም ከተባሉት ከስድስቱ መካከል ለሁለቱ የኢህአፓ ልጆች ወዳጅ ደረሰላቸው። አንዱ የአባቱ ጓደኛ ኮሎኔል ናቸው። እድሜ ይስጣቸውና ከተፈቾች ጋር እንዲቀላቀል አደረጉት። ለሁለተኛው ልጅ ደግሞ የእስር ቤቱ ፖሊስ ነበረች፣ ለእስረኛው ቤተሰቦች ጎረቤት የሆነች። ያ ሁሉ እስረኛ ሲፈታ ለልጁ እናት ምን ልላቸው ነው ብላ ነው አሉ። ለአለቆቿ ነግራ ይሁን አይሁን አይታወቅም፣ ከተፈቺዎች ጋር ቀላቀለችው። እስረኞች መኪናዎች ላይ መጫን ጀመሩ። ቀሪዎቹን አራት ልጆች የሚታደጋቸው ጠፋ። አራቱን ልጆች ያስቀረው ማዕከላዊ ሳይሆን የወህኒ ቤቱ አስተዳደር ነበር። ምክንያታቸውም የተፈረደባችሁ ስለሆነ የእስር ጊዜያችሁን ጨርሱ የሚል ነበር። ይህን ግፍ አሳዛኝ የሚያደርገው በመፈታት ላይ ካሉት መካከል 10ና 15 ዓመት የተፈረደባቸውና ጊዜያቸውንም ያልጨረሱ ነበሩበት። የዚያ ትርጉም አልባ ጭካኔ ተጎጂ የሆነው የቆዩት አይናለም አረጋ፣ ታደለች ኃይለ ሚካኤል፣ ኤርሚያስ ኤልያስና ግርማ ወልደ ተንሳይ ነበሩ። ምን ተሰምቷቸው ይሆን? ቤተሰቦቻቸውስ ምን ብለው ይሆን? አያልፍ የለም ሁሉም አለፈ። ዕጣ ፈንታቸው ሆኖ ከሌሎች ቢለዩም ቆይተው ተፈቱ። ጉዞ እንደተጀመረ ዘምቦ የማያውቅ ኃይለኛ የግንቦት ዝናብ እንደጉድ ወረደ። የተወሰነው እስረኛ በክፍት ፒካፕ መኪና ላይ ስለነበር በዝናብ ርሰውና በብርድ እየተንቀጠቀጡ ማዕከላዊ ደረሱ። በማዕከላዊ አዛዥ ኮሎኔል ደገሳ አማካይነት ደርግ መሃሪ መሆኑንና የበደሉትን አብዮት እንዲክሱ አሳሰቧቸው። የሚሰማ እስረኛ ግን አልነበረም። ምናልባት አብዮቱን በጓደኞቻችን ደምና ባሰቃቂው የእስር ዘመናችን ከሰነዋል ብለው ሳያስቡ አይቀሩም። ድፍረት ይሁን ትዕግስት ማጣት አይታወቅም እንጂ ልጆቹ ቅስቀሳው በቃን እንሂድበት ሲሉ ተሰምተዋል። በመጨረሻ የቀድሞ እስረኞች ተወካይ በእስረኛው ስም ምስጋና አቀረበ። ለማሳረጊያም ኮሎኔል ለገሰ በሉ ወደ የቤታችሁ አሉ። እኛ ልጆች እየተተለተሉ በደቂቃ ውስጥ መጀመሪያ የተሰበሰቡበትን አዳራሽ ከዚያም ግቢውን ለቀው ወጡ። ጎዳናው እንደ ጥምቀተ ባህር በከሲታ የወጣቶች ወጀብ ተጥለቀለቀ። እግረኞችና ባለመኪናዎች ጥግ ጥግ ይዘው ትዕይንቱን በዝምታ ይመለከታሉ። ከላይ ከሰሜን አቅጣጫ የጉሙ ባዘቶ ጠቁሯል። በፍጹም ያልተጠበቀው የግንቦት ዝናብ እንደገና መጣው መጣው አለ። ከሰማይ የተጠመለመለ የመብረቅ ጅራት ቁልቁል ተምዘግዝጎ ብልጭ ሲልና የነጎድጓድ ድምፅ ሲያሰማ ልጆቹ ልብ ቢሉም ከጉዳይም አልጻፉት። እኛ የመጨረሻዎቹ የጓደኞቻቸው ደም የፈሰሰበትን የደቡብ የሰሜን የምዕራብና የምስራቅ አቅጣጫ ተከትለው በጸጥታ ነጎዱ። በወጣት ወጀብ ተጨናንቆ የነበረው የማዕከላዊ ጎዳናም ረጭ አለ። በቃ ተፈጸመ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Because